ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 12 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በውጪ ምንዛሪ ጥረት ሳቢያ ለጤንነት በእጅጉ አስፈላጊ የሆኑ መድኃኒቶችና ዳንት መጠቀሚያ መሳሪያዎች ለምርመራ የሚያስፈልጉ ኬሚካሎችና ሌሎች ግብአቶች ከሆስፒታሎች ከመድኃኒት ቤቶች የላብራቶሪ አገልግሎት ከሚሰጡ ተቋማትና ከግዙፍ አስመጪ ድርጅቶች መጋዘኖች ተሟጠዋል። የልብ ህሙማን፣ የስኳር ህሙማን፣ የነርቭ፣ የኩላሊት፣ የተለያዩ የነቀርሳ በሽታዎች ህሙማን ወዘተ መድኃኒቶቻቸው ከገበያዎች በመጥፋታቸው ለከፍተኛ ስቃይ ተዳርገዋል። በሙያ የተሰማሩ እንደሚያስረዱት የመድኃኒት አቅርቦት ችግር መሰረቱ ህክምናንና የመድኃኒት አቅርቦትን አስተዳደሮች ጠቅልለው ይዘዋቸው የነበሩት የውያኔ ህዋት አባላት በመሆናቸው የመድኃኒት አቅርቦትን ለነሱ አባላትና ለአፋሽ አጎንባሾቻቸው ብቻ የተተወ በመሆኑ አንዱ ምክንያት ሆኖ ሊቀርብ ይገባዋል ተብሏል። ከዚህ ጋር በተያያዥነት ሲቀርብ የሚሰማው በከፍተኛ ጉቦ የዓለም የጤና ድርጅት ኃላፊ የተደረገው ቴድሮስ አድሃኖም ለዚህ ለተከሰተው ችግር ዋነኛ ተጠያቂ መሆኑን ይናገራሉ። ከመድኃኒት አስመጪ ድርጅቶች ብዙዎች በጎን በሌሎች ንግዶች የተሰማሩ በመሆናቸው ለመድኃኒት ማስመጣት የተፈቀደላቸውን ገንዘብ ለሌሎች የቅንጦት ሸቀጦችና ለአደንዛዥ እጽ ሸመታ እንደሚያውሉት ቢታወቅም የህዋት ሰዎችን መናገር ያስመታል በሚል ምንም አይነት እርምጃ ባለመወሰዱ አሁን ለተከሰተው የመድኃኒቶች ከገበያ መጥፋት ሌላው ምክንያት ሆኖ ሲቀርብ ይሰማል። በኢትዮጵያ ወኪሎቻቸውን አስቀምጠው እየሰሩ ያሉት ዓለም አቀፍ የመድኃኒት ኩባንያዎች ግላስኮስ፣ ሚስክሊን፣ GSK፣ የጀርመኑ ባየር፣ የስዊዘርላንዱ ናቫትሪስ፣ የፈረንሳዩ ሳኖፊ SA የውጭ ምንዛሪ ጥረቱ በዚህ ሁኔታ ከቀጠለ በአጭር ጊዜ ውስጥ ጓዛቸውን ጠቅልለው እንደሚወጡ የተገኘው መረጃ ያስረዳል።
የውጭ ምንዛሪ ጥረት በአገሪቱም የተለያየ ኢኮኖሚ መስኮች ላይ ችግርና ውጥረት እያስከተለ መሆኑን ባለሙያዎች እየተናገሩ ይገኛሉ። ጥረቱ ከፍተኛ ጉዳት እያደረሰ ያለው የውጭ ምንዛሪ ያስገኛሉ ተብሎ በሚጠበቁ ወደ ውጪ በሚላኩ ቃዎች መጠን ላይ በመሆኑ ችግሩን ይበልጥ ውስብስብና አዙሪት ውስጥ እየከተተው መምጣቱ ተነግሯል። ወደ ውጪ የሚላኩትን ቃዎች ለማምረት ከማሽን ጀምሮ እስከ ግብአት ድረስ የሚመጣው ከውጪ በመሆኑና በውጭ ምንዛሪ ጥረት ምክንያት እነዚህን ቃዎች ወደ አገር ውስጥ ማስመጣት ባለመቻሉ ወደ ውጪ በመላክ የውጭ ምንዛሪውን ሊያስገኙ የሚችሉ ምርቶችን ማምረት ያልተቻለ መሆኑ ተነግሯል። በአሁኑ ወቅት ወደ ውጭ የሚላኩት ምርቶች መጠን በጣም የቀነሰ ሲሆን ገቢው ከ3 ቢሊዮን ብር በታች ያሽቆለቆለ መሆኑ ተነግሯል። ከዚህ በተጨማሪም የውጭ ምንዛሪን በማምጣት በአገር ውስጥ መዋለ ንዋይ የሚያፈሱ የውጭ ባለሀብቶች ካቋቋሙት የንግድም ሆነ የሥራ ተቋም የሚያገኙት ትርፍ በውጭ ምንዛሪ ለመውሰድ የሚጠበቁ ሲሆን በጥረቱ ምክንያት የተግባራዊ ሊሆን ባለመቻሉ መዋለ ንዋይ ለማፍሰስ ፍላጎት ያላቸው ባለሀብቶች ቁጥር የቀነሰ ከመሆኑ በላይ ያሉትም እየዘጉ ለመሄድ ዝግጁነት እያደረጉ መሆናቸው ይነገራል። ከውጭ ከሚገኙ ኢትዮጵያ አካባቢ ወደ አገር ውስጥ ይገባ የነበረው የውጭ ምንዛሬ በከፍተኛ ደረጃ በመቀነሱ ችግሩን አባብሷልም ተብሏል።
የወያኔ ጠቅላይ ሚኒስትር እንደ አለቆቹ በኢሃፓ ላይ በቀጥታ ዘመቻ ሳይከፍት ምን ያህል ይቆያል የሚለው ሁለት ወር ሳይፈጅ ምላሹን አግኝቶ የወያኔ መኮንን ድርጅቱን አውግዟል። ወደ ሀገር ዜጎች እንዳይመለሱ እንቅፋት የሆኑት በ60ና 70 አመት ማል ያሉ በውጪ የሚኖሩ ወንጀለኞች ናቸው ሲል አዲሱ ሹም በይፋ ከሷል። ሶስቱንም አገዛዞች የታገሉት ናቸው ማለቱ ሲሆን በዚህ ደግሞ ሊመሰገንም ሊወገዝም ሊጠቀስም የሚችለው ኢያፓ ብቻ መሆኑ ምስጢር አይደለም። ኢያፓ ወደ ሀገር አትመለሱ ብሎ ሰብኮ ተቀባይ ካገኘ እሰየው የሚባል እንጂ የቅስቀሳና አቋም መብቱ እንጂ ወንጀለኛ አይደለም። ድርጅቱ ባካይደው ትግል ወንጀለኛ ሊባል ከሆነም ደግሞ ይህ የወያኔ ዘረኛ ጡጣብቶ ያደገ ሰው ሰልፉ ከማን ጋር የት እንደሆነ ይጠቁማል ያሉ ታዛቢዎች ሶስት ጨቋኝ አገዛዞችን በቆራጥነት የታገለ የህዝብ ድርጅት ለማውገዝ መጣሩ ከንቱ ልፋት ነው ሲሉም አውግዘዋል። ኢያፓን በአሉታዊ ለመተቸት በቅድሚያ ጸረ ወያኔ ጸረ ጭቆና መሆኑን ይጠይቃል ያሉ ታዛቢዎች አዲስ ሹም የጅብ ችኩል ሆኖ ራሱን በአጭር ጊዜ እያጋለጠ ነው ሲሉም ጠቁመዋል።
ባለፈው ሰኞ ግንቦት 6 ቀን 2010 ዓመተ ምህረት በመተከል ዞን ድባጤ ከተማ ውስጥ የአማራ ብሔረሰብ አባል የሆነው የ13 ዓመቱ አበጠር ወርቁ ማንነቱ ባልታወቀ ግለሰብ ብልቱ ተሰልቦ አይኑ ጠፍቶና በፊቱ ላይ አሰቃቂ የሆነ ጉዳት ደርሶበት መገኘቱ የበርካታ ዜጎችን ቁጣ መቀስቀሱ ታውቋል። ይህ ለአቅመ አዳም ያልደረሰ ልጅ አደጋው ከደረሰበት በኋላ ለሁለት ቀናት ያህል ራሱ ስቶ ቆዮ ሲሆን በመሃሉ ወደ ፓዊ ሆስፒታል ተወስዶ የተወሰነ ህክምና ከተደረገለት በኋላ በዜጎች ትብብር መጀመሪያ ወደ ባህር ዳር ከዚያ አዲስ አበባ ወደሚገኘው የጳውሎስ ሆስፒታል የተወሰደ መሆኑ ተነግሯል። ከዚህ በፊት በቤኒሻንጉል አካባቢ የአማራ ብሔረሰብ አባሎች ከፍተኛ በደል ሲደርስባቸው ቀየመውን የሚታወቅ ሲሆን በአሰቃቂ ሁኔታ ጉዳት የደረሰበት ወጣት የቅርብ ጊዜው ሰለባ መሆኑ ነው። ከዚሁ ጋር ተያይዞ ከወያኔ ጸጥታ ተቋም ሸልኮ የወጣውና በማህበራዊ ሚዲያ ሲሰራጭ የቆየው መረጃ እንደሚያመለክተው የወያኔ አገዛዝ በቤኒሻንጉል ጉምዝ አካባቢ ዘግናኝ የሆነ ጭፍጨፋ ለማካሄድ ያቀደ መሆኑ ታውቋል። ወያኔ በአባይ ወንዝ አካባቢ የሰፈሩትን የአማራና የሌሎች ብሔረሰብ አባላትን ለማባረር 1000 ምኑ የቤኒሻንጉል ጉምዝ ብሔረሰብ አባላትን መልምሎ 16700 የሚሆኑ ስልጠና ሰጥቶ ያስመረቀ መሆኑ ተነግሯል።
ባሳለፍነው ሳምንት የናይጄሪያዊ ባለሀብት ንብረት የሆነው ዳንጎቴ የሲሚንቶ አምራች ኩባንያ ዋና ስራ አስኪያጅ ሹፌራቸውና ጸሐፊያቸው እየተጓዙ በነበረበት መንገድ ላይ በጥይት ተደብድቦ መገደላቸው እያነጋገረ መሆኑን ለማወቅ ተችሏል። እስካሁን ግድያውን የፈጸመ ቡድን ወይም ግለሰብ ኃላፊነት እንዳልወሰደ የታወቀ መሆኑ የገዳዮቹን ማንነት ወደ አንድ አቅጣጫ እየጠቆመ እንደሆነ ካሰባሰብነው የግምት አስተያየቶች መገንዘብ ችለናል። ይህ የሲሚንቶ ፋብሪካ ጥራት ያለው ሲሚንቶ እንደሚያመርት ገና ወደ ገበያ ከገባበት ወቅት አንስቶ በግንባታ ስራ ላይ በተሰማሩ ሲወደስ እንደነበር ብዙዎች ይናገራሉ። ይህ ዳንጎቴ የተሰኘው የሲሚንቶ ፋብሪካ የሲሚንቶ ዋጋ በግማሽ ለማውረድና የግንባታ ስራን ለማበረታታት ያቀረበውን ሐሳብ የወያኔ መሰው ሲሚንቶ ፋብሪካና የአላሙዲን ደርባ ሲሚንቶ ፋብሪካ በመቃወማቸው ስራ ላይ ሊውል አለመቻሉን በርካቶች በቁጭት ያስረዳሉ። የዳንጎቴ ሲሚንቶ ተፈላጊነቱ እየጨመረ በመሄዱ ስርጭቱም ስፋት ስላለው ሌሎችን ከገበያ እየገፋ መሆኑን ካሰባሰብናቸው አስተያየቶች መገንዘብ ችለናል። ከዚህ በመነሳት የኩባንያው ስራ አስኪያጅና ባልደረቦቻቸውን ያስገደለው ወያኔ ህወሓት እንደሆነ በርካቶች ሲናገሩ ይደመጣል።
በአባይ ግድብ ስብሰባዎች ሁሌም ወያኔ የግብጽን እጅ ጠመዝ እየመሰለው ቀደም ሲል ከሱዳን ጋር እየመከረ ወደ ስብሰባ ቢገባም ውጤቱ ባዶ እንደሆነ የሚታወቅ ነው ተብሏል። በዚህ ባሳለፍነው ሳምንት መጀመሪያ የተካሄደው የሶስቱ ሀገራት የግድብ ስብሰባ ለመስማማት መስማማት በሚለው የስብሰባ ተውኔት መጠናቀቁም የታወቀ ነው። ወያኔ ስለ ስምምነት ሲያወራ ግብጽ ስምምነት እየራቀ መሆኑ ይፋ አድርጋለች።
የኦሮሞ ዴሞክራሲያዊ ግንባር መሪዎች የተባሉትና የኦነግም የቀድሞ መሪዎች የነበሩት ሌንቾ ወይም ዮሐንስ ለታና ዲማ ወይም ዮሐንስ ነጎ ወደ ሀገር ተመልሰው ከወያኔ ጋር አብሮ ለመስራት የጀመሩት ሂደት በጣም አጠያቂ የሆነ መምጣቱን ታዛቢዎች ተቆመዋል። ሁለቱም በአሶሳ አማራ የተባሉትን ንጹህ ዜጎች ከሻቢያ ጋር ሆነው በመፍጀት ባርባጉጉና በደኖ እንዲሁም ሌሎች ቦታዎች ንጹህ ህዝብን አማራ በሚል በመፍጀት የሚከሰሱ ናቸው። ያርባጉጉ ነፍሰ ገዳይ የተባለው ሐሰን አሊ ወደ አሜሪካ ተሰዶ የኦነግ አባል በሚል ጥገኝነት ተሰጥቶት አሜሪካ የሚኖር መሆኑን ተገልጧል። ከናይሮቢ ወደ ኢትዮጵያ ሊገቡ የሞከሩ ሁለት የጎጃም ተወላጅ የቀድሞ ሰራዊት አባላትንም በሞያሌ አካባቢ ተይዘው በዲማ ነጎ ትዕዛዝ ተገልለዋል የሚል ክስም እንዳለ ተጠቅሷል። ሌንጮና ዲማ ኦነግን ለቀው ኦዴግን ቢመሰርቱም የወያኔን ህገ መንግስት ተብዬ ሰነድ የሚቀበሉና በተለይ ሌንቾ በብሔር ላይ የተመሰረተ አንድነትን አጥፊ ፌዴራሊዝምን የሚደግፍ መሆኑን ደጋግሞ ገልጿል። ከዚህ በማያያዝም ለአማራና አማርኛ ባለው ጥላቻ ቃለ መጠይቅ በአማርኛ ሲቀርብለት በእንግሊዝኛ መመለስን የሚመርጠው ሌንቾ ከግንቦት ሰባት ጋር ግንባር መሰረትኩ ሲል ቆየ ቢሆንም ከግንባር አጋሮቹ ጋር ሳይመክር በወያኔና ኖርዌይ ግፊት ወደ ወያኔ ለመጠቃለል መወሰኑን አስረድተዋል። በአገር ውስጥም በውጭ አገርም ይህ ነው የሚባል ድጋፍ የሌለውን ሌንጮን ለማቀፍ ወያኔ የተነሳው ለደግ ሳይሆን ለተንኮል ነው ያሉ ታዛቢዎች በሽብርተኛ የተፈረጁ አገር በቀል ድርጅቶችን ሁኔታ በአዲስ እየመረመረ ነው ያለው ወያኔ ያፓን በተመለከተ ትንፍሽ አለማለቱንም አስመረውበታል።
ኬንያና ኢትዮጵያ ለሆላንድና ሌሎች ሀገሮች የአበባ ማምረቻ መሬት ለግሰው ይህም እየተስፋፋ መግኘቱ እነዚህን ሀገሮች እየጎዳ መሆኑ ዳግም ተገለጸ። የአበባ እርሻ ውሃን በብዛት ፈላጊ ሲሆን በቂ ውሃ የማያገኘውን ህዝብ ይበልጥ እያጠቃና ማዳበሪያው መሬትና ውሃውን እየበከለ ነው ተብሏል። የአበባ ተክል በትግራይ እንደማይገኝ ጠቅሶ ማለፍ ያስፈልጋል ያሉት ታዛቢዎች በአማራውና በኦሮሞ አካባቢ ግን ተስፋፍቶ መገኘቱን ጠቁመዋል።
የኢንዱስትሪ መንደር በሚባሉት የቻይና፣ የቱርክ፣ የህንድ፣ የተለያዩ አረብ ሀገራት ወዘተ ፋብሪካዎች የሚሰሩ ሰራተኞች በወያኔ አጋፋሪነት ቁም ስቅላቸውን እያዩ እንደሆነ ከማህበራዊ መገናኛ ብዙሃኖች መገንዘብ ይቻላል። ወያኔ የውጭ ባለሀብቶችን ወደ ኢትዮጵያ ሲጋብዝ አንዱ ለግብዣ የሚያቀርበው ርካሽ የሰው ኃይል መኖሩን እንደሆነ በተለያዩ አጋጣሚዎች ከነዚህ ከባዕዳን ባለሀብቶች ጋር የመነጋገሩ እድል ያጋጠማቸው ያስረዳሉ። በአሁኑ ወቅት በየትኛውም አካባቢና በማንኛውም አይነት ፋብሪካ ውስጥ የሚሰሩ በወር የሚከፈላቸው ከ30 እስከ 50 የአሜሪካ ዶላር መሆኑ ከተሰበሰበው መረጃ መገንዘብ ተችሏል። ሰሞኑን በአዲስ አበባ በቦሌና በአዋሳ ሰራተኞች የደሞዝ ጭማሪና ሌሎች መብቶቻቸው እንዲከበሩ የሥራ ማቆም አድማ መምታታቸው ታውቋል። ሰራተኞች በአሰሪዎቻቸው የውጭ ዜጎች ይደበደባሉ፣ ሴት ሰራተኞች ይደፈራሉ፣ ከመደበኛ ሥራቸው ውጪ የሆኑ እንደ ሸክምና ቁፋሮ በመሳሰሉ ሥራዎች ላይ እንዲሰማሩ መገደዳቸውም ታውቋል። ይህን የላብ አደሮቹን ጥያቄ የዓለም የሰራተኞች ድርጅት ጉዳዩን በቅርበት እንደሚከታተለው በመግለጽ የመነሻ ደሞዝንና አሁን በስራ ላይ ለሚገኙት ተገቢና በተጨባጭ ያለውን የዋጋ ግሽበትንና የኑሮ ውድነቱን ያገናዘበ የደሞዝ ማስተካከያ እንዲደረግ ወያኔን ማሳሰቡን ተገንዝበናል።
ኢሳያስ አፈወርቂ ወደ አረብ ኤሚሬትስ ሲሄድ ወዲያውኑ የዩኤን ጠቅላይ ሚኒስትር ወደ ሳውዲ መጓዝ አጠያቂና አነጋጋሪ መሆኑ በውስጥ አዋቂዎች እየተፈጨበት ነው። ያለው ጥርጣሬ ሽርክና ያላቸው ሳውዲና ኤሚሬትስ ኢሳያስና የዩኤን ጠቅላይ ሚኒስትር በሚስጥር ሊያገናኛቸው ነው የሚል መሆኑ ተዘግቧል። ኢሳያስ ለምስጢር ስምሪቶች የሚገለገልበትን የድርጅት ኃላፊውን የማነ ገብረአብን ይዞ መጓዙ ጥርጣሬውን አጠናክሮታል። ወያኔና ኢሳያስን ለማቀራረብ የሚደረገው ጥረት እያደናቀፈ የመጣው ሻቢያ በይፋ ባድሜን ልረከብ በማለቱ ነው። ወያኔ ወዳጅነቱ ከኳታርና ሱዳን ጋር ሲሆን፣ ሻቢያ ደግሞ ከሳውዲ ከኢሚሬትስና ከግብጽ ጋር ነው። ወያኔ ባድሜን አሳልፎ ሊሰጥ ዝግጅቱን ቢገልጽም ይህን ማድረጉ ከትግራይ ጋር ያጣላኛል በሚል የፈራ መሆኑ በመነገር ላይ ነው። ይበንዲ እንዳለ በአዲስ አበባ በቀድሞ ፕሬዝዳንት ስር የትግራይ ተወላጆችና የኤርትራውያን ስብሰባ የትግራይ ትግሪን እቅድ የሚያራምድ ነው በሚል ተፈጭቷል።
በምዕራብ ሐረርጌ ጭሮ ከተማ ህዝብ በተከታታይ ለአምስት ቀናት በውሃ እጥረት እየተሰቃየ መሆኑን አንዳንድ የከተማው ነዋሪዎች በምሬት ይናገራሉ። በከተማዋ ያለው ህዝብ ብዛት በ1998 ዓ.ም ቆጠራ መሰረት 80,000 የሚጠጋ ሲሆን የውሃ መቋረጡ የህዝቡን 99% ያጠቃለለ ነው። የችግሩ መንስኤ ምን እንደሆነ ለማወቅ ሲጠየቅ ከውሃ ክፍሉ የተሰጠው መልስ ከከተማው 20 ኪሎ ሜትር ርቀት ላይ ከመነሻው ማለት ነው የፓምፕ ችግር ነው ሲባል ከአፍሪካ ቀዳሚ የኢኮኖሚ እድገት ያስመዘገበች እየተባለ በሚነገርላት አገር ፓምፕ መቀየር ትልቅ የቤት ስራ የሆነበትና በተለይም ደግሞ ከጥቂት ዓመታት ወዲህ ለመፍታት አስቸጋሪ የሆነ ችግር በሚል ከሚወሰዱት ውስጥ ቅድሚያውን ይዟል። ችግሩ የተከሰተው ደግሞ በሞቃታማው የግንቦት ወር መባቻና በረመዳን ጾም መግቢያ ዋዜማ ላይ መሆኑ በብዙዎች ዘንድ ግርምትን የፈጠረ ነው። ከፍተኛ የኑሮ ውድነት እየተሰቃየ ያለው አንሶ በውሃ እጦት መቸገር ምን የሚሉት የመልካም አስተዳደር ውጤት ይሆን የሚሉም አልታጡም። በጭሮ ከተማ ቀድሞውንም ለውሃ ፍጆታ የሚከፈለው ገንዘብ በእጅጉ ቅጥያታ ሲሆን የጉዳይ መፍትሄ ይሰጠው ዘንድ በተለያየ ጊዜ ከህዝቡ የቀረበው አቤቱታ ጆሮ ዳባ ልበስ የተባለ ጉዳይ እንደሆነ ህዝቡ የሚናገረው በምሬት ነው። ይህ በእንዲህ እንዳለ በ6ኛውና በ7ኛው ቀን ባንዳንድ የከተማው ክፍሎች ጥርሽ ብርሽ እያለ የሚታይ የውሃ አቅርቦት ቢኖርም ያንዱ ችግር ለሌላው ደስታ ነው እንደሚባለው አንድ ጀሪካን ውሃ ከ5-6 ብር በመሸጥ የሚያመላልሱ የአህያ ባለቤቶችን ኪስ እያደለ በመሆኑ ሌላኛው የችግሩ ገጽታ መሆኑ ተስተውሏል።
በዚህ ባሳለፍነው ሳምንት የተለያዩ አካባቢዎች የገበሬዎች መፈናቀል መከሰቱ ተነገረ። ቀደም ሲል ከቤንሻንጉል ጉሙዝ የተፈናቀሉ ገበሬዎች እስካሁን ተጨባጭ መፍትሄ ባለማግኘታቸው በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ተጠልለው የዕለት ጉርሳቸውን ከአካባቢው ህዝብ እየተቸራቸው መሆኑን ይገልጻሉ። ሰሞኑን የማፈናቀል ዘመቻ ቀጥሎ ወደ 3 የሚጠጉ ገበሬዎች መገደላቸውና በርካቶች መቁሰላቸውም ተሰምቷል። እንዲሁም በጌዲዮና በጎጂ ህዝብ ማል ወያኔ የጫረው ግጭትም እንደገና ተቀሰቀሰ በሚል ሰሞኑን ወደ 100,000 የሚቆጠሩ የጌዲዮ ገበሬዎች ቅሬዎቻቸውን፣ ቤቶቻቸውን፣ ከብቶቻቸውንና ንብረቶቻቸውን እየጣሉ መሰደዳቸውን ከስፍራው ከደረሰን መረጃ ተገንዝበናል። ይህ ወያኔ እያደረገ ያለው ህዝብን የማፈናቀል ዘመቻ ሆን ተብሎ በስልት የህዝብን ጸረ ወያኔ አመለካከት ለመለወጥና ራስ ወያኔ ተመልሶ የሰላም አሰፋኝነት ሚና በመጫወት ተሰሚነቱን ለመጠገን እንደሆነ በርካቶች ይናገራሉ።
ወያኔ በአዲስ አበባ በርካታ የመኖሪያ ቤቶችን ማፍረሱ ተነገረ። የዝናብ ወራት በተቃረበ ቁጥር በየአመቱ ወያኔ መኖሪያ ቤቶችን እያፈረሰ ነዋሪዎችን ሜዳ ላይ እንደሚጥል የታወቀ መሆኑን ይህ ድርጊት የሚከታተሉ ወገኖች ያስረዳሉ። በመሰረቱ ቤቶቹ ገና ሊሰሩ ሲዋቀር ማስቆም እየተቻለ ከቀበሌ እስከ ከንቲባው ቢሮ ድረስ ከራስ ጸጉራቸው እስከ እግር ጥፍራቸው በሙስናና በሌብነት የተጨማለቁ በመሆኑ ገንዘብ ተቀብለው ይፈቅዱና እንደገና መልሰው አፍራሽ ይሆናሉ ተብሏል። በዚህ ሰሞን በሃና ማርያም አካባቢ ወደ 20 ሺህ ቤቶች በጠመንጃ ኃይል መፍረሳቸው የታወቀ ሲሆን ጥቂት የማይባሉ ሰዎች ከቤቶቻቸው ውስጥ ንብረቶቻቸውን ለማውጣት እንደገቡ ቤቶቹም በላያቸው ላይ በመደርመስ በፍራሹ ተደፍቀው መገደላቸው ይነገራል። በርካቶች በድብደባ መቁሰላቸው ሲታወቅ የቤቶቻቸው መፍረስ ሲቃወሙ ቁጥራቸው የማይታወቅ ሰዎች እየታፈሱ መወሰዳቸውንም ለማወቅ ተችሏል።
ዘረኛው ወያኔ አባይ ጸሃዬ በስኳር ፋብሪካዎች ኃላፊነቱ የዘረፈውን ሚሊዮኖች በተመለከተ ምንም ሂሳብ ሳያወራረድ ህዝብ እርስ በርስ ለማጋጨት በተያያዘው ዘመቻ በመቀጠል በቅርቡ የኦሮሞ ህዝብ ማን እንደበደለውና እንደጨቆነው ያውቃልና ኦሮሞን ከትግሬ ማጣላት አይቻልም በሚል የለፈፈው ለከፍተኛ ትዝብት እንደዳረገው ታዛቢዎች ያረጋገጡ። አባይ ጸሃዬ የገለማውን የወያኔ ጸረ አማራ ቀስቀሳ ሲያቀረሽ ለ28 ዓመታትና ስልጣን ይዞ ህዝብን ሲበድል እንደቆየ ህዝብ የዘነጋ መስሎት ሳይሆን ብልጣብልጥነቱን ማሳየቱ ነው ሲሉ ያወገዙ ታዛቢዎች ወያኔ በቀውስና ጭንቅ ገብቶ ባለበት ሁኔታ ግራቀኙን መክሰስ፣ ህዝብን እርስ በርስ ማጋጨትና ታሪክ ከትቢያ የጣላቸውን አድርባዎች ቀጥሮ ማስለፍለፍ መለያው ሆኗል ብለዋል።
በተጭበረበረ የትምህርት ማስረጃ ከፍተኛ የስልጣን እርከን የደረሱ እንዳሉ ተሰማ። ከዚህ በፊት በአዲስ አበባ በተጭበረበሩ የትምህርት ማስረጃዎች በተለያዩ ደረጃዎች ተኮፍሰው የነበሩ ሹማምንትን ማጋለጥ እንደተጀመረ እንዲገታ መታዘዙን ጉዳዩን በቅርብ የሚያውቁ ያስረዳሉ። በቅርቡ በሚኒስትር በምክትል ሚኒስትር እና በተለያዩ ከፍተኛ ኃላፊነቶች ከተቀመጡት ውስጥ በተጭበረበሩ የሀገር ውስጥና የውጭ ዩኒቨርሲቲዎች የትምህርት ደረጃ መረጃዎችን በተጨባጭ መያዛቸውን ውስጥ አወቃዎች ያስረዳሉ። በተመሳሳይም በተጭበረበረ የትምህርት ማስረጃ ማለትም የሁለተኛና የዶክትሬት ዲግሪዎች ባለቤቶች የሆኑ በዩኒቨርሲቲዎቹ በመምህርነት የተሰማሩ መኖራቸውም ተሰምቷል። ብዙዎችን ይህ ጉዳይ ወያኔ ሆን ብሎ ሀገርና ሀገር ተረካቢውን ትውልድ የቁልቁል በማውረድ መቀመቅ ለመጨመር ያደረገው እንደሆነ ልብ ሊባል ይገባል ይላሉ።
በአሜሪካ የወያኔው አገዛዝ አምባሳደር ካሳ ተክለብርሃን በሚኒሶታ ከሚገኙ የስራቱ ደጋፊዎች ጋር ያደረገው ስብሰባ በአገር ወዳድ ኢትዮጵያውያን ተሰናከለ። ከ10,000 ዶላር በላይ ወጪ ተደርጎበት በሚኒሶታ ብሉሚንግተን ከተማ ውስጥ በሚገኘው ክራውን ፕላዛ ሆቴል በተጠራው ስብሰባ ላይ ካሳ ተክለብርሃን ገንዘብ ለማሰባሰብና ሌሎችንም በልማት ስም ፖለቲካ ለመደለል የተገኘ ቢሆንም ኢትዮጵያውያኑ በተለይም በኦጋዴን በአማራና በኦሮሚያ አካባቢዎች ሰዎች እየተገደሉ አንተ እዚህ መምጣትህ በራሱ ያሳፍራል በማለት ስብሰባውን በትነውታል። የኢትዮጵያውያኑ ተቃውሞ ባየለበትም ወቅት ካሳ ተክለብርሃን በጓሮ በር አምልጦ ሸሽቷል።
የኢትዮጵያ ተጨባጭ ሁኔታ ግድ የሚለው ስምሪት በዚህ በዚያ መንሸራሸር ወይም ለዓላሙ ሊመፈታት ልመና ማካሄድ ሳይሆን ለኢትዮጵያ መሰረታዊ ጥያቄዎች መፍትሄ ለመስጠት መጣር ነው ያሉት ታዛቢዎች የወያኔ ጠቅላይ ሚኒስትር ከዲስኩሩ ባሻገር ምን እንደሚጠበቅበት የገባው አይመስልም ሲሉ ተችተዋል። የኑሮ ውድነት ከማይቻለው ደረጃ አሻቀቦ ባለበት የሰርቶ አደሩን ህዝብ መሰረታዊ ደሞዝን የመጨመሩ ጉዳይ አብይና ቀዳሚ መሆን ነበረበትም ተብሏል። በእርግጥ ሁሉን እስረኛ መልቀቅ የዲሞክራሲው ሽግግር ሂደትን መጀመር ክብደት እንዳለ ሆኖ ይህ ደግሞ ሀገር ሁሉ ካወገዘው ሌንጮ ወለታ ጋር መደራደርን አይመለከትም። በኑሮ ውድነት የሚሰቃየውን ህዝብ ችግር ለመፍታት መነሳት ዋናው ስምሪት መሆን ነበረበት ተብሏል። አጀማመሩና አያያዙ ከቶም አላማረም የተባለው ጠቅላይ ሚኒስትር እስካሁን ሃይማኖታዊ ሰባኪ ተራ ዲስኩር ጥራቂና ሁሉን አወቁ ባይነት ያለፈ አይደለም በሚልም ተነጭቷል።
እስራኤል እንደ አገርና መንግስት የተቋቋመችበትን 70ኛ ዓመት በማክበር ላይ እንዳለች ፍልስጤሞች ደግሞ ይህን ናክባ የሚሉትን የመከራ ቀን በትግል አክብረውታል። ለስድስት ሳምንታት ሳይቋረጥ የቀጠለው የፍልስጤሞች ትግል በቆራጥነት አሁንም የቀጠለ ሲሆን ሁለት መንግስታት ቆመው ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ ይሆናል የሚለውን ኢየሩሳሌም የእስራኤል ዋና ከተማ ነች ብሎ ያወቀውና ኤምባሲውን ከቴል አቪቭ ወደ ኢየሩሳሌም ያዞረው የአሜሪካው ፕሬዝዳንት ትራምፕ በመሰረዛቸው ቀውሱ መባባሱን ታዛቢዎች አስመረውበታል። ምስራቅ ኢየሩሳሌምንና ጋዛን በኃይል ይዞ ያለው የእስራኤል መንግስት የፍልስጤሞችን ትግል ሊያጠፋ እንደማይችል በጊዜ ቢቀበል ተቃሚ ይሆናል ያሉ ክፍሎች አያይዘውም ይህ መንግስት በቤተ እስራኤሎችና በአፍሪካኖች ላይ የያዘውን አስከፊና ዘረኛ አቋምም ጠቅሰዋል። የፍከር ዜና ፕሮግራማችን በዚሁ ይጠናቀቃል። የመፍትሄው መንገድ ባና እንደፈረሰው ይመረጣል። ራስ ሲመለጥና አፍ ሲያመልጥ አይታወቅም ተብሏል። አፍ ሲያዳልጥም እንዲሁ ነው። ጠቅላይ ሚኒስትር ተብሎ የተሰየመው የወያኔ ሌተና ኮሎኔል ለቦታው ካበቁት ጀምሮ ነጋ ጠባ ልፈፋን ማብዛቱን ታዝበናል። አጫፋሪ አድርባይ ምሁራን በዚሁ ያጅቡት ዘንድ የተቀጠሩለት የተኮለኮሉ ሲሆን ሹሙ ልፈፋ ማቆም ያቃተውም ይመስላል። የባጤ ቆጡን ይቀባጥራል ብንል ሀቅ ነው። ከቦታ ቦታ ሲዞር ሰው መስማት የሚፈልገውን ሲናገር የሚናገረውም ከተጨባጭ ሁኔታው ጋር ባይዛመድም ያጨበጨቡለትና ያመኑትም ቢያንስ ባለፈው ሰሞን ጥቂት አልነበሩም። ከጊዜ ወደ ጊዜ ግን ቢከፍቱት ተልባ መሆኑ አልቀረም። ለአማራው ሕዝብ የተቆረቆረ መስሎ ሲለፍፍ አማራው በቤንሻንጉል ተፈናቅሎ ደጃዳሪ ሆኗል። ወያኔም በአዴንም ምንም እርዳታ አልሰጡትም። የወያኔ ጸረ አማራነት ህልውናውን አስከብሮ ቀጥሏል። ስንቱ ድሃ ከቤቱ ተፈናቀለ። ይህ አዲስ ሹም ከመጣ በኋላ በሺዎች ዜጎች ታስረዋል። በአዲስ ግብረ ስየል ተጧጥፎ ተስፋፍቶ አለ። የሰብአዊ መብት ረገጣውም እንዲሁ። ለነጋዴዎች ባደረገውም ንግግር በአንድ በኩል የሚመለከታቸውን ያበረታታ ሲመስል፣ በሌላ በኩል ደግሞ ማስፈራሪያ አዘል የመሰለው ንግግሩ ብዙዎችን አደናግሯል። ኢትዮጵያ ኢትዮጵያ የሚለው ድግግሞሽ ይቺ ሀገር በማለት ተቆጥቦ ከነበረው ከሟቹ የወያኔ አለቃ ሲነጻጸር የተለየ ቢመስልም በተጨባጭ ከንቱ ነው። ኢትዮጵያን ያደሟትና የጎዷት ሁሉ ኢትዮጵያ እያሏት ወደድናትም እያሉ የነበሩት ናቸው። ሐራሬ የፈረጠጠውን ፋሽስት ኮሎኔል ያስታውሷል። አዲሱ ሹም ሌላ ደጋግሞ የሚለፍፈው እርቅ የሚለውን ይመለከታል። ፍትህ ጠያቂ ደሞችን ዜጎችን ከመከንቱ የሚቆጥረውን አቋሙን ሸላልሞ ሲያቀርብ አንዳንዶች ልክ ነው ወደፊት እኒህ በሚል ሊታለሉለት መብቃታቸውም ታይቷል። ወንጀልን እየቀጠሉ እርቅን መስበክ አጓጉል ጮሌነት ነውና ጨርሶም የምንቀበለው ወይም የሚያታልለን ሊሆን አይችልም። በቀይ ሽብር የተነሳ ከሰላሳ ሺህ ያላነሱ ስደተኞች አሉና ወደ አገራቸው ይመለሱ አለ አዲሱ ሹም። ኮሎኔል መንግስቱ ሳይቀር ይቅርታ ተደርጎለት ተመልሶ በአገር ይኑር እስከ ማለትም ደርሷል። ይህ አሁን በእውን ይቅርታን ሰበካ ነው ወይስ በሟቾቹ ደም በሰማዕት ላይ መቀለድ? በአገራችን የእርቅ ባህል አለ፣ ልክና መንገድ ግን አለው። ፋሽስቶቹ አንድ ትውልድ ያህል ጨፍጭፈው አሁንም ቅንጣትም አላጠፋንም ብለው እየደረቁ ይቅርታ ይደረግላቸው ማለት ሁኔታን ለራስ ማመቻቸት ነው የሚል ነው ትርጉሙ። ወያኔ በወንጀሉ እንዳይጠየቅ ጥርጊያ ለማዘጋጀት የራስንም በደም መነከር ሸፋፍ ነው ለማለፍ። የእርቅ ሂደት በደቡብ አፍሪካ የተባለው ውጤት እንዳላስገኘ አሁንም ለነጮች የሚበጅ ስርዓት ሰፍኖ መቀጠሉ የሚታይና የሚታወቅ ነው። ቢሆንም እንኳ ጨቋኙ ስርዓት ወድቆና ተተክቶ የተሞከረ ሂደት ነው። ወያኔ በስልጣን ተሰይሞ ሲበደል የቆየን ህዝብ የመብቱ ባለቤትነት ባልተረጋገጠበት ይቅርበል ብሎ ማስጠቃት ማስበላት የህዝብ ወገን መሆን አይደለም፣ ለአፈጮማዎች ሰለባ መሆን ነው። ዛሬ ምሁር በሉን ባዮች የሹሙን ስም እያነሱ ውዳሴ ቢያሰሙም የሚያረጋግጡት ምሁርነታቸውን ሳይሆን አድርባይ መሐይሞች መሆናቸውን ብቻ ነው። እርቅ መልካም ነው፣ መቼና እንዴት ማለት ደግሞ ተገቢ ነው። በቂም በቀል ወደ ጉዳት አለማምራትም ደግ ነው፣ ይመረጣል። ሁሉም ግን የወያኔን ስርዓት መወገድ ማክተም የግድ ይላል። ነፍሰ ገዳዮች በስልጣን ተቀምጠው ከነሱ ጋር የሚደረግ ይቅር ይቅር የለም። ዛሬም የህዝባችን ደም በየአቅጣጫው እየፈሰሰ ነው። በግፋቸው ቀጥለዋል እንጂ አደብ ገዝተው ከህዝብ ሊታረቁ በትንሹም ሲጥሩ አልታዩም። እርቅም ቢሹም ለውጥን ይሹ ነበር። የህዝብን ፍላጎት ሊያሟሉ በሞከሩ ነበር። አንዱን መጋዣ በሌላ ቀይረው ይህን በል ይህን ለፍፍ ብለው ሊያደናግሩና በግፋቸውም ሊቀጥሉም ባልወሰኑ ነበር። ከህዝብ ለመታረቅ መውሰድ ያለባቸውን እርምጃ መውሰድ በጀመሩም በቻሉም ነበር። ሁሉን የፖለቲካ እስረኞች ፍቱ ሲባሉ እንኳን ሁሉን ሊፈቱ ተጨማሪ ሺዎችን አስረዋል። የህዝብን መብት አክብሩ ሲባሉ ህዝብን አፈናቅለዋል፣ ብዙዎቹን ገለዋል፣ ዘረኝነቱ ተፋፍሟል። ይህ ታዲያ እርቅን ይጋብዛል ወይስ የከረረ ትግልን? የሹሙ አፍ ጤፍ ሲቆላ ምጣዱ ግን አልተሟሸም፣ መሶቡም ባዶ ነው። እስረኛ በውጭ አገሮች አስፈታሁ የሚለውም የፖለቲካ እስረኞችን የሚመለከት አይደለም፣ ድለላ ነው። የአባያ ምልክቱ አንደበቱ ነውና ሰውየው ልፈፋ ባበዛ ቁጥር ሐሰተኛነቱ መጋለጡ የግድ ይሆናል። የተናገረው ሐቅ ቢኖር ማለትም አለቆቹ የሚያዙትን መቀሌ ላይ ነፍሰ ገዳዩን መለስን ሲያወድስና የትግራይ ህዝብን ወርቅነት ለእኛ ለቆርቆሮዎቹ ሲነግረን ነው። የሰላምና እርቅን ጎዳና ዘግቶ የከረመው ወያኔ ዛሬ አለመክንያት ይከፍተዋል ብለን ማመን ያቀተናል። ዋናው ችግር ከመሰረቱ ነው። ከፍቷል ብለን ለማመን ህሊናችንን ገለን ተደናቁረን አዲስ ሹም ወያኔ አይደለም ብለን ማመን ይኖርብናል ማለት ነው። ይህን አይነቱ መጃጃን አገራችንን ከዚህ ቀደም አስፈልቷልና ዛሬ ደማችን እየፈሰሰ የምንደግመው አይደለም። የአጋዚና የልዩ ኃይል የወያኔ አገዛዝ አሁንም በስልጣን ላይ አለ። አለ የሚሉን በታሪክ የምናውቃቸው ሌንጫውያን ናቸው። ባንዳዎችና ሆዳሞች፣ ስልጣን ፈላጊዎች፣ ግለኞች፣ ስለ አማራ ፋሽዝም ሊያሳምኑን የሚጥሩ የታሪክ ቆሻሻዎች እንጂ አይኑን ከፍቶ ታሪክን አጥኖ የሚገኝ ወገንማ በምንም አይነት ከወያኔ ጡት ኢትዮጵያን የሚጠቅም ወተት ይገኛል ብሎ አይቃዥም። ለኃይለ ማርያም ጊዜ ይሰጠው የሚሉ ዛሬ ደግሞ ለዚህኛውም ጊዜ ይሰጠው ቢሉ ባንገረምም፣ ምነው ካለፈው ስህተታቸው ተምረው ጊዜን ለራሳቸውና ለዝምታ ቢሰጡ በተሻለ ማለታችን አይቀርም። ህዝብ የጠየቀው መሰረታዊ መብቶቹንና ዴሞክራሲን ነው፣ ህዝባዊ መንግስትን ነው። ወያኔ እርስ በርሱ ይፈራረቅብኛል አለም። ወደ ዴሞክራሲ ሐቀኛ ሽግግር ሂደት እውን ይሁን አለ እንጂ ወያኔ ራሱ መሃሪና ከሃሊ ሆኖ ምስሎቹን ይቀፈና እነሆ ሽግግር መጣ እርቅ ሰፈነ ይበለን ብሎ አልጠየቀም። ማነውስ ወያኔን ምህረት ሰጪ ያደረገው? ለጉባኤ ጠርቶ ማረድ ማሰር ልምዱ የሆነውን ወያኔስ ማን ሊያምነው ይጠበቃል? ነገሩ ከዋስትና ማግኘትም ያለፈ መሆኑ ግልጽ ነው። የሚፈሰውን የህዝብ ደም ጠጥቆ የተፈናቃዩ ታሳሪውና ግብረ ስየልን ተቀባዩ ወገንምባ አላይም ብሎ ማን ነው ከወያኔ ጎን የሚቆምና ራሱንም ወገኑንም የሚያዋርድ? በዚህ ልክስክስነት የኢትዮጵያ ህዝብ የሚጠበቅና የሚገኝም አለመሆኑ ግልጽ ነው። መፍትሄው ትግላችንን ማጠናከርና መቀጠል ነው። ለነገሩ ትግላችን አልቆመም፣ ግፉም አላበቃምና ህብረትን አጠናክሮ የጋራ ትግልን ከግብ ማድረስ የግድ ይላል። ግም ለግም አብርሃ ዝግሞች የሚሉትን መፍትሄ ውድቅነት በትግላችን ለማሳየት መቻል አለብን። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል። ኢትዮጵያን የሚታደጋ ህዝቧ ራሱ ነው። ድል ለኢትዮጵያ ህዝብ።
Malif kukupanna Of kapane fana Esa Ishan kapana
Shiro medane kapanna, wanze kapanna, ye ferensa ድንቄም ጠቅላይ ሚኒስቴር ድንቄን ስልጣን ወጥ ማቹን ዮያኔ ጌታ መለስን ተከትሎ የዘረኛ ድርጅት ስንድቅጥቁ ስለበዛ በማስተጋሻነት ተመለስ ጫማ ስር ውዳቂነቱን ሲማር ይቆያው ኃይለ ማርያም ደሳለኝ ጠቅላይ ሚኒስቴር ተብሎ ተሾሞ በነበረከትና ደብረጽዮን ጥጦጋችነት በቦታው ተሰይሞ ባልቱን እየኖረው አለ። ህዝብ ግን እየሳቀ አይደለም። የተሻለ ማወቅ ሲገባቸው አንዳንዶች ኃይለ ማርያም ኦን የስልጣን ባለቤት ሆነ ብለው ይነግሩና አምነውም በል የተለየና የተሻለ ስራ ሳይየን ብለው ይመክሩትም ከጅለው ነበር። ላሻንጉሊቱ ነፍስ ይዘሩለት ያደረጉት ጥረት በራሱ ወዲ ደሳለኝን በለውና ከሽፏል። ከግራቀኝ ሆናችሁ የመከራችሁ ምሩኛለው ወዲ ደሳለኝ ሰሞኑን በተሰጠው ትዛዝ መሰረት የውያኔ ድርጅት የተመሰረተበት በዓል በተባለው ላይ ጌቶቹን ከማዳነቁ በተጨማሪ የራሱ አባት አባል የነበረበትን ኢሃፓንም ነቅፋል። በተያያዘ ዜና ደግሞ ወያኔ ለስልጣን ይበቃ ዘንድ 8 ሚሊዮን ጉቦ ወስዶ የረዳ የሱዳን ባለስልጣን ደግሞ ከሱዳንነት ይልቅ ትግራዊነት ይሰማኛል ብሎ ራሱን አጋልጧል አዋርዷል። ወያኔ የሚፈልጋቸው ሰዎች ይህን አይነቶቹን ነው። ኃይለ ማርያም የስልጣን መሰረት የለውም። በፖለቲካው መስክም አንጎል ውስጥ ውሃ ፈሶበታል ዜሮ ነው። ባለው አቅም ዋቹ ጌታውን ለመምሰል ከነስልቡና ብልግናው ጥምር ቢሞክርም ፋይዳ ቢስ መሆኑና በመጪው የውያኔ ምርጫ ተብዬ ትዕይንት ጊዜ ተወጋጅ ተለዋጭ መሆኑ አይቀሬ ነው። ለስሙላ ቢሆንም ቦታው ትግሬ ባልሆነ መያዙ ወያኔዎቹ አልወደዱትም። ወዲ ደሳለኝም በእውን የራሱ ጌታ ሆነ ወይም ነጻ ባለጡንቻ ጠቅላይ ሚኒስቴር ሆነ ያሉን ምሁር ተብዬዎች እስካሁንም ተሳስተን ነበር ሲሉ ለማድመጥ አልታደንም። በ1983 ስልጣንን ከፈርጣጩ ጋር የተረከበው ማንም ሳይሆን ራሱን ህወሓት ብሎ የጠራው ዘረኛ ጻይድሙ ጸረ ኢትዮጵያ ቡድን ነው። አባላቱና መሪዎቹም የትግራይ ተወላጆች ብቻ ናቸው። ከኢትዮጵያ ህዝብ 90 ሚሊዮን ትግራይ ቢበዛ 7% ቢሆኑም ወሳኝን ስልጣንና የሀገሪቱን ንብረትም በሁሉም መስክ ያዙት ከ90% በላይ የትግራይ ተወላጆች ናቸው። ይህና የውያኔ ያልተደበቀ ዘረኝነት ነው። አገዛዙን በትግራይ የበላይነትና በዘር ልዩነት ላይ ተመሰረተና የተገነባ የሚያሰኘው ይህን ሀቅ መካድ የሚቻል አይደለም። በትግራይ ትግርኛ መሰረት መቆሙን የአማራ ድርጅት ያለውን ብአዴንን በኤርትራ ተወላጅ ስር ማስገባቱ በቂ ምስክር ነው። ኢህአዴግ የሚባል ህያው ስብስብ የለም። ኢህአዴግ የወያኔ ሌላ ስሙ ነው። በዚህ ስብስብ ስም ያሉት የወያኔ ተለጣፊዎች ናቸው። ወያኔ ኢትዮጵያ የሚለውን ታፔላ ቅጽል የጠፈው ማንነቱን ለመደበቅ ነበርና የተወሰኑትን በእርግጥም አደናግሮ እንደቆየ የሚካድ አይደለም። አባዱላ፣ ተፈራ ዋለዋ፣ አዲሱ ለገሰ ወዘተ ነጻ ግለሰቦችና ተወካዮች ሳይሆኑ የወያኔ ቅጥረኞች ነበሩ ናቸው። ሁሉም ወሳኝ ወያኔ ነው። አምባገነኑ በህይወት ሳለ እርሱ ነበር። ዛሬ ደግሞ እነ ደብረጽዮን ናቸው ወያኔዎቹ፣ ኢህአዴግ ተብዬዎች ሳይሆኑ። ይህን ሀቅ ደግሞ ወያኔ በየጊዜው ኦህዴድና ብአዴን ወዘተ የተባሉትን ሲያዋርድና ሲጫወትባቸው ተመልከቱልኝ እያለ ነው። ስልጣን በእርግጥ በማን እጅ ናት ብሎ መጠየቅ ያስፈልጋል። በመንግስቱ ጊዜም ፓርቲ ተብዬና ፓርላማ ሸንጎነን የሚሉ የቀን ተቋሞች ነበሩ። ስልጣን ይዞ ግን ሀገርን ያጠፋውና ትውልድን የጨፈጨፈው መንግስቱ ከቅርብ ጓደኞቹ ፍቅረ ስላሴ ወርቅ ደረስ ወዘተ ብቻ ጋር ሆኖ ነበር። በወያኔም ትግሬ ያልሆኑ ሹማምንት በዚህ በዚህ ያሉ ቢባልም ለሽፋን እንጂ ስልጣኑ በስራቸው ናቸው የተባሉ የትግራይ ተወላጆችና የወያኔ አባላት የተሰጠ ነበር ዛሬም ነው። ይህ በዘረኝነት ላይ የተመሰረተ አገዛዝ መዘዙ ብዙ ሲሆን የትግራይንም ህዝብ ለከፋ አደጋ የሚያጋልጥ ነው። ወያኔ በኢትዮጵያ ላይ እስካሁን ካደረሰው ጉዳት በተጨማሪና በባሰ ህልውናዋን ለማጥቃት ተዘጋጅቶ ይገኛል። በግንጠላ ሀገሪቷን አምሶ ሶማሊያዊ መፍለስ ሊሰጣት ያሴረው በአንቀጽ 39 አማካኝነት ብቻ አይደለም። ህዝብን ከህዝብ ጋር ያጣላና የተወሰኑ ብሔረሰቦችንም ነጥሎ ያደቃ ነው። በዚህም ተልእኮ በሀገር ውስጥ ሆነ ከወደ አሜሪካ ተባባሪዎችን አግኝቷል። የዚህ ዘመቻ ጀሌዎችም ወያኔ ያደረሰባቸውን ጥቃትና ውርደት ረስተው ዳግም ከጎኑ ተጎድኩለው የሀገራችንን ህልውና ሊያጠቁ አሻፍስፈዋል። ወያኔ በትግራይ መሳሪያ የሚያከማቸው ትግራይ ትግሪኝ አቋሙን ህልውናና መሰረት ሊሰጥ የሚጥረው አለ ምክንያት አይደለም። ስርዓቱ ለሚያየው የትግራይ በመሆኑና ጥቅም ያገኙ ንዑስ ከበርቴ የትግራይ ተወላጆችና ካድሬዎችም ዘረኝነትን አንግሰው ሰፊውን ህዝብ እያስቀየሙ በመሆኑ የወያኔ አገዛዝ ጸረ ትግሬነትን ቀፍቃፊና አስፋፊ ሆኖ ቆይቷል። ቀዊት ቀን ሲመጣ ሊያስከትል ለሚችለው የማይፈለግ ጉዳት ተጠያቂዎች ግን ወያኔና ጭፎች ብቻ ይሆናሉ። ለዚህም ነው ደግመን ለዳግመን ጉዳዩ ይበልጥ የሚመለከታቸው ክፍሎች ኮዲዩ ከመላ ኢትዮጵያ ህዝብ ትግልን ለመሰለፍና ከወያኔ ለመራቅ ግልጽ ጥረት ማድረግ አለባቸው የምንለው። በባዕድ አገሮች የሚኖሩ የወያኔ ጭፎችና ዘረኞች በዚያው ከራሚ ናቸውና መዘዙ በቀጥታና በግል ላይመጣባቸው ቢችልም ኃላፊነታቸውን ተገንዝበው ህዝባችን የሚሉት እንዳይጠቃ ሰልፍና አቋም ማስተካከል ይጠበቅባቸዋል። ሊሸጥም ያለ መርከብን መሻፈር ወይም ሊወድቅ ያለ አገዛዝን ለመደገፍ መነሳት ሞኝ አይጣሰኛል። ወዲህ ደሳለኝ በማያውቀው የጎንደር መሬት ጉዳይ ላይ መቀባጠር መርጦ የተሰጣውን እዝና የክህደት ትምህርት በማስተጋባት ደም የፈሰሰለትን የቋራን መሬት የሱዳን ነው ሲል ተደምጧል። በዚያ ልክም ስለ ኤርትራም ሊናገር የሞከረው እንዲሁ ከተራ መቀባጠር ውጪ ሆኖ ሊታይ አልቻለም። የሀገራችንን መሬት የአማራ መሬት ብሎና አማራን የጎዳ መስሎት ለሱዳን የለገሰው ወያኔ መለስ በርካታ የትግራይ ተወላጆች በተለይም በባዕድ አገር ያሉና ተቃዋሚ ነን ሊሉ የሚፈጅኑት ሲያወጉን ማድመጡን አቅቶናል። መለስን ተቃወም ያሉ የወያኔ መሪዎች የነበሩ ወያኔ ከጎንደር ስለቀማው መሬት ሆነ ወያኔ በህዝብ ላይ ስላደረሰው በደል እስከዛሬ ዝምታን መርጧል። ጥላቻቸው ከሟቹ ግለሰብ እንጂ ከስርዓቱ አለመሆኑን በዚህ ያረጋግጠዋል። በመሆኑም ህዝብ ዘር ከልጓም ቢላቸው አግባብ አለው። ግጃቸውን የጠበቁ ነው እንጂ ከወያኔና መሰረታዊና ዘረኛ አቋሙ ጋር አልተጣሉም አልተቆራረጡም። በባዕድ ሀገርም ጸረ መለስ ጸረ ሻቢያነን የሚሉት የተወሰኑ ድረገጾች ወያኔነትን ሲያራግቡና ጸረ ወያኔ ኃይሎችን ሊከፋፍኑ ያጠቁ ሲያራውጡ የታዘብነው ነው። ይህ ሁሉ ወያኔ ህዝብንና ሀገርን ላይ ያመጣውን ጉዳት ያባብሰዋል፣ የጅምላ ጥላቻንም ያራግበዋል። በጊዜ ቢታሰብበትና ህዝብ ጨዋ ነው፣ ድለላን መተው ተገቢ ነው፣ ትግልም ጨዋነት ነውና በመከራ ተጠብሶ የተነሳን ወይም የሚነሳን ህዝብ ቁጣ በጨዋነት ስምሪቱን ለመታገል መጣር ጎጂ ነው። ቁርጥ እርምጃ በጠላት ላይ መውሰዱ የህዝብ ቁራጥነት እና እምቢተኝነት እንጂ ጨዋ አለመሆን አያሰኝም። ጭቆናን በዝምታ መቻል ጨዋነት ሳይሆን ራስን ለባርነት አሳልፎ መስጠትና ውርደትም ነውና ለሀገራችን ችግር መንስኤው ወያኔና ጸረ ኢትዮጵያ አቋሙ መሆኑ ግልጽ ነው። ከመጀመሪያው ወያኔ ኢትዮጵያን ከማውደም ቅዱብ ተለይቶ ቢሆን ከመጀመሪያው ሀገር ወዳድ ኢትዮጵያውያንን ከነድርጅታቸው ለማጥፋት ባይቃኝ ኖሮ ህዝብን የሚወክል ሰፊ መሰረት ያለው ዲሞክራሲያዊ ሽግግር ተመርጦ በነበር ኢትዮጵያ ከመከራ ድና ወደ ዲሞክራሲ ጉዞ በጀመረች ነበር። የባለመሆኑና በወያኔ በመታፈኑ ኢትዮጵያ ትግሬ ነኝ በሚል ድቅድቅ ያለ ጨለማ ውስጥ ተወርውራ እስከዛሬም ጎህን ማየት ተስኗታል። ብሩህ ቀን ይመጣል ተብሎ የነበረውን የህዝብ ምኞት ያፈነውና ያደናቀፈው ወያኔና ዘረኝነቱ ነው። ለዚህም ነው የለውጥ ደውል ሲሰማ ህዝብ እልል ሲል የዘረኞች ጆሮ የሚደነቁረው የሚዘጋው። የኢትዮጵያ ልዕልናና የወያኔ ህልውና ወይም ዘረኝነት ተጻራሪ ናቸው። እስከዚያው ወደ ትቢያ ካልወደቁ የነ ወዲ ደሳለኝ መጨረሻ ከወያኔ ውድቀት ጋር የተያያዘ ይሆናል። ፍትህን የተነፈገውና በላዩ ላይ የቀይ ሽብር ወንጀለኞች እንዲጨፍሩበት የተዳረገው ዜጋ ለዘላለም ይህን አይነት ግፍ ይፈጸምበት ዘንድ እሺ የሚል አይሆንም። ሹሙም ጭቃ ሹሙም ይጠየቃሉ። ፍትህ እውን ትሆናለች። ይህን መጠራጠር ራስን ማሞኘት ነው። የኔ ተገነዘቡ አይነጋ መስሏት ከመባል ይድናሉ። ጆሮ ያለው ይስማ። የባንዳና ካዲ ክስተት አዲስ ነገር አይደለም። በቅርቡ ያከበርነው የገራዚያኒ የካቲት ፍጅት እናስታውስ በፋሽስቱ ላይ ቦምብ የወረወሩትን ያጋለጡ እንደነበሩ እንገነዘባለን። ከጣሊያን የሚዋጉ አርበኞችን የውጉ ባንዶች ጥቃት ደርሶባቸው ሲያፈገፍጉ የተገደሉ መኖራቸውንም ታሪክ ይነግረናል። በጣሊያን የተሾሙ ደጃች ታውራሪዎችም በስተው እንደነበር ታሪክ ያስተምረናል። በደርግም ዘመን ተመሳሳይ ተከስቷል። ነገደ ሆድ ደግሞ በወያኔ ስር ፈልቷል፣ ቁጥሩን ጀምሯል። ሚወልደው ማህፀንም ዘረኛው ወያኔ ነው። እንደሚባለው ግን ይህም ያልፋል። ሆኖም ይህን ያን በትዕግስት እጅ አጣጥፈን መቀመጥ ሀገርን ይጎዳልና ያለፈው ጊዜ በስቷል ብለን በወያኔ ላይ መነሳት ማመጽና ሀገር አድን ትግሉን ከድል ማድረስ ግዴታችን ነው።
ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል ስለ ተክላታ ዓለም ዘብዙ ሁሉ ተሸክመሽ ኖሮ ከነባቱ ከወዲያ ጎኒ ስትመላለሽ ስትሳክሎ ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል ዓለም ነጋዴ ነሽ ቻትረሽ ለሚገዛ ያው ባለውረት ሸከትሽ የበዛ አንዱ ሲያመሰግን አንዱ ሲጠላሽ ያንዳንዳን እያሉ ኑሮ ቢዛንሽ ዓለምዬ ምን ይመስልሻል? ሰው ሁሉ ታዝቦሻል ታዝቦሻ ዓለም ገደኛ ነሽና ሐላፊ ታዲያ ምን አለበት ሰው ባትገቢ እርቻሽለሚ ወይ ወደ ላይ እስቲ ወደ ኋላም ወደፊት ሚ ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል
ለብር የሚታገል ለብር የሚታገል አድርባይል ህስክስ ያን ትውልዳው ግን ዝም ብሎ ይቀመጥ በጭራሽ አይተምስ ደና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወክሳል የሰፋው ጫማ የውያኔ ይቀፉ ኡስ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያወሩ ያሉት ይመስክሩ ያመጹን ችቦ ለኩሶ አብር ያልነበረ አብራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ልብስ ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎስ ሆኖ ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፓን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይዛካምኞ አንድነታቸው ለየብቻ ናቸው ስራቸው መስራትና ማውራት ያምናሉ አባቸው እግዜር ከፈጠረው በዚች ምድር አለ ማንነታቸው ወንድ ማውራቸው ቀላለው ገር የለም ያምናሉ አባቸው ያቅታል እንጂ ቁም ነገር መስራት በጣም ቀላለው ሰውን ስማማ
ያቅታል እንጂ ነገር መስራት በጣም ቀላል ሰው ልጅ ማማ